ቮይስ ኦፍ አሜሪካ። በዛሬ ዕለት የተጠናቀቀውን የአፍሪካ ህብረት ጉባኤ አጀንዳዎችና ክንዋኔዎች ለመዘገብ አዲስ አበባ የሚገኘውን ዘጋቢያችን እስክንድር ፍሬውን በስልክ አግኝተናል። እስክንድር እንደምን አመሸህ
አሉላ።
29ኛው የአፍሪካ ህብረት የመሪዎች ጉባኤ በዛሬ ዕለት ተጠናቋል። ለመሆኑ የዚህ ጉባኤ ትኩረት ምንድን ነበር? እስክንድር ባጭሩ።
አንተም እንዳልከው አሉላ፣ ከትናንት ወዲያ ሰኞ ጀምሮ የተካሄደው 29ኛው የአፍሪካ ህብረት የመሪዎች ጉባኤ ነው ዛሬ የተጠናቀቀው። በአብዛኛው በአዲስ አበባ የሚካሄደው በአመት ውስጥ ሁለት ጊዜ ከሚካሄዱት ጉባኤዎች አንደኛው ብቻ ነው፣ በጥር ወር የሚካሄደው ነው። አሁን ግን አዲስ አበባ በጥር ወር የተካሄደውንም እንደዚሁ አሁን በዚህ ሰዓት የተካሄደውንም አስተናግዳለች። ለዚህ ምክንያቱ ደግሞ ጉባኤውን ለማስተናገድ ራሱን ያቀረበ ሀገር ስላልነበረ እንደሆነ ነው እየተገለጸ ያለው። ሁለቱም ጉባኤ የዚህ አመት በአዲስ አበባ የተካሄደው ማለት ነው። የጉባኤው ዋነኛ ትኩረት በወጣቶች ላይ ኢንቨስት ከማድረግ ጋር የተገናኘ ቢሆንም አሉላ፣ ወቅታዊ ጉዳዮች እንደተለመደው ከዚህና ህብረቱን የማሻሻሉን እንቅስቃሴ ከተመለከቱ የመወያ ርዕሶች ባላነሰ ጎልተው የወጡበት ሆኖ ተጠናቋል።
እስክንድርስ፣ ትኩረት ለወጣቶች በሚል ስለ ጉባኤው ትኩረት ገልጸሃል፣ ስለ አሳሳቢ ጉዳዮችም ጠቅሰሃል። ምንድን ነበሩ እነኚህ አሳሳቢና ወቅታዊ ጉዳዮች?
ትክክል ነው አሉላ። የአፍሪካ ህብረት የመሪዎች ጉባኤ ምንጊዜም ሲካሄድ መሪ ርዕስ ወይም አጀንዳ ይኖረዋል። ነገር ግን ሁልጊዜም በአህጉሪቱ የሚከሰቱ የሰላምና የጸጥታ ችግሮችና ሌሎች ወቅታዊ ጉዳዮች እነዚህን መደበኛ ርዕሶች ወይም የተመረጡ ርዕሶች መሸፈናቸው የተለመደ ነው። በዚህኛው ስብሰባ ላይ ወይም ጉባኤ ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪም እነዚህ ጉዳዮች አሳሳቢ ሆነው መቀጠላቸውን ገልጸዋል። ለምሳሌ በደቡብ ሱዳን፣ ሶማሊያ፣ ሊቢያ፣ የማዕከላዊ አፍሪካ ሪፐብሊክ ያለው ሁኔታ፣ በጅቡቲና በኤርትራ መካከል ያለው ውዝግብ፣ አሸባሪነት በሚታይባት ማሊ ያለው የሰላም ስምምነት ከመተግበር አንጻር የተፈጠረው አስቸጋሪ ሁኔታ እሳቸው ከጠቀሷቸው መካከል ናቸው። ዲሞክራቲክ ሪፐብሊክ ኮንጎ፣ ቡሩንዲና ጊኒ ቢሳውን በመሳሰሉት አንዳንድ የአፍሪካ ሀገራት የሚታየው የፖለቲካ ሁኔታም በኮሚሽኑ ሊቀመንበር ከተጠቀሱት መካከል ናቸው። እሳቸው እንግዲህ እነዚህን ከጠቀሱ በኋላ ያሉት ምንድን ነው አሉላ፣ እነዚህ የተጠቀሱት ምሳሌዎች በአህጉሪቱ ያሉትን አሳሳቢ ችግሮች በበቂ ሁኔታ ያንጸባርቃሉ ነው ያሉት።
መልካም እስክንድር፣ ጉባኤው እንግዲህ ተጠናቋልና በመፍትሄ ሀሳብነት የቀረቡ ካሉ ማጠቃለያ ብናደርገው፣ ቀደም ብለህ ለጠቆምካቸው በአሳሳቢነት ለተነሱት በመፍትሄ አማራጭነት የቀረቡ ሊሰራባቸው የታሰቡ ሁኔታዎች ይኖር ይሆን?
ከመክፈቻው ጀምሮ የተጠቆሙ ሁኔታዎች አሉ። በኤርትራና በጅቡቲ መካከል ያለውን ውጥረት በተመለከተ የአፍሪካ ህብረት የሰላምና ጸጥታ ኮሚሽነር ወደ አስመራ እንደሚላኩ ነው የተገለጸው። ይህንን የገለጹት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ናቸው። በሌሎች አካባቢዎች ያሉትን አሳሳቢ ግጭቶችና ሁኔታዎች እልባት ከመስጠት አንጻር ደግሞ ይህ የአካባቢው ሀገራት ሚናቸውን በሚወጡበት ሁኔታ ላይ መተኮሩን ነው ያስረዱት። በሌሎች አገራት ያሉ ግጭቶችን ከመፍታት አንጻር ቀደም ሲል እንዳልኩት አሉላ፣ በመከላከልና ሊሆን በሚችለው ነገር ላይ ማተኮሩ ላይ ወስነናል ብለዋል የኮሚሽኑ ሊቀመንበር። ክልላዊ የሆኑ ቡድኖችና ስልቶች ከሚመለከታቸው የአፍሪካ ህብረት አካላት ጋር በመሆን ጥረታቸውን ከፍ እንዲያደርጉም ጥሪ አድርገዋል። እንግዲህ ክልላዊ ሲባል ኢጋድንም ያጠቃልላል። ወደ ኤርትራና ጅቡቲ የሰላም አስከባሪ ኃይል እንዲላክ ኢጋድ ያቀረበው ሀሳብ አለ። ይህ ሀሳብ በአፍሪካ ህብረት እንዴት እንደሚታይ ለጊዜው ግልጽ ያለ ነገር የለም።
እስክንድር፣ ህብረቱ ክልላዊ ድርጅቶችና ስልቶችን ይልቁንም ደግሞ የኢጋድን አቋም ጠቆም አድርገሃል። ምንድን ነው ኢጋድ ያቀረበው የውሳኔ ሀሳብ አለ?
ከመሪዎቹ ጉባኤ ጎን ለጎን ተሰብስበው የነበሩት የኢጋድ የውጭ ጉዳይ ሚኒስትሮች የሰላም አስከባሪ ኃይል እንዲላክ በጅቡቲ የቀረበውን ጥያቄ በመደገፍ ውሳኔ አሳልፈዋል። የአፍሪካ ህብረት የመሪዎች ጉባኤም አሉላ፣ በተለይ በዚሁ በኤርትራና በጅቡቲ መካከል ባለው ውጥረትና በሚረግብበት ሁኔታ ላይ መነጋገሩ ተገልጿል። ከዚህ አንጻር ወደ ስፍራው የአፍሪካ ህብረት የሰላም አስከባሪ ኃይል እንዲላክ ጅቡቲ መጠየቋ ተመልክቷል። መሪዎቹ ግን ይህንን አስመልክቶ የደረሱበት ውሳኔ የለም። በጉባኤው ማጠቃለያ ላይ መግለጫ የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ የሰላምና የጸጥታ ኮሚሽነራቸውን ወደ ኤርትራ እንደሚልኩ ብቻ ነው ያብራሩት እና ሁኔታዎች በዚህ ላይ ነው የሚገኙት አሉላ።
እስክንድር፣ የአፍሪካ ህብረትን 29ኛውን የመሪዎች ጉባኤ መጠናቀቅ አስመልክቶ በጉባኤው የቀረቡትን ጭብጦችም ሆነ የመፍትሄ ሀሳቦች ጨምቀህ ለሰጠህን አስተያየት አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።